ስታውሱት የነበራችሁ ሰዎች የቆላሲያስን መልእክት መግቢያና መልእክቱ የተጻፈበት ምክንያት ስንመለከት የሐሰተኛ አስተማሪዎች በክርስቶስ በኩል ያገኙትን መዳን ለመበረዝና የክርስቶስንም በስጋ መገለጥ ለማስካድ ተነስተው ስለነበረ ኤጳፍራ ጳውሎስ መልእክቱን እንደጻፈ አይተናል። ዛሬ ትምህርቱን እያጣጣምን ለመመልከት ባለፈው ያነሳነውን ክለሳ አድርገን እየተመለከት እናንተም እንድትሳተፉ በሚያስችል መልኩ ልንማማር እንችላለን። አሁን መጽሐፍ ቅዱሳችሁን ያዛችሁ ቆላሲያስ ምዕራፍ 1:1-2 እንመለከታለን። በእነኚህ ሁለት ቁጥሮች ላይ ባለው ክፍል ያሉትን ሀሳቦች ስናይ ጳውሎስ ስለ ማንነቱ መግለጽ ሲጀምር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስ ወንድሙም በማለት ነው። ሐዋርያ ማለት መልእክተኛ ወይም የተላከ ማለት ነው። ይህንንም በኤፌሶን ምዕራፍ 4 ላይ አንዳንዶችን አስተማሪዎችን እንደሰጠ እንዲሁም ደግሞ ሐዋርያትንም እንደሰጠ ተጠቅሶ እናገኛለን። ጊዜ ለመቆጠብ ሄደን አናየውም። ነገር ግን ማስታወሻ የምትይዙ ሰዎች ኤፌሶን ምዕራፍ 4:11 ያለው ሀሳብ ነው። ይሄ በተለይ ዛሬ ሐዋርያው በእግዚአብሔር ፈቃድ ብሎ የሚናገረውን ሀሳብ እንመለከታለን። እርግጥ ነው ሐዋርያው ጳውሎስ በምንም ሁኔታ የቀደመ ሕይወቱን ሲያስብ የክርስቶስ አገልጋይ እሆናለሁ ብሎ ያሰበበት ያለመበትም ጊዜ አልነበረም። ይልቁንም ደግሞ ክርስቶስ ተከታይ የሆኑትን ለማጥፋት እየገሰገሰ ሳለ ጌታ በመንገዱ ላይ እንደቆመ መጽሐፍ ቅዱሳችንን ስናይ እንመለከታለን። እንዳውም እሱ ራሱ ስለ ራሱ ሕይወት ሲመሰክር የተናገረውን ገላትያ ምዕራፍ 1 ላይ እናወጣለን። ገላትያ ምዕራፍ 1 ላይ የሚያስደንቅ ቃል ሲናገር እናየዋለን። እንደዚህ ይላል፣ ወንድሞቼ ሆይ ቁጥር 11 ጀምሮ ነው። ገላትያ ምዕራፍ 1 ቁጥር 11 ወንድሞቼ ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። በአይሁድ ስራ በፊት እንዴት እንደ ኖርኩ ሰምታችኋልና፣ የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአህዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁም በእኔ ሁኔታ ሊገልጽ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም ነገር ግን ወደ አረብ አገር ሄድኩ፣ እንደገና ወደ ደማስቆ ተመለስኩ ይላል። በዚህ ስፍራ ላይ እንግዲህ እንደምናየው የጳውሎስ ጥሪ ገና ከእናቱ ማህፀን ሳይወጣ በፊት እንደሆነ እሱ ራሱ ምስክርነቱን እዛ ላይ አስቀምጦታል። እንዳውም በተለይ በሐዋርያት ስራ ደግሞ ምዕራፍ 9 ላይ ሄደን ስንመለከት ትእዛዝ ተቀብሎ በክርስቶስ የሚያምኑትን ለማጥፋት ይገሰግስ እንደነበረ ሄደን እናያለን። ያንን ክፍል ባናነበውም ከምዕራፍ 1 ጀምሮ ምዕራፍ 9 ከቁጥር 1-18 ያለውን ሄዳችሁ ስትመለከቱ ደቀ መዛሙርትን ለመግደል ትእዛዝ ተቀብሎ ሲሮጥ በጣም የሚገርም ሰው ነው። ይሄ ሰው እንግዲህ በዚህ ሁኔታ ያለውን ሰው እግዚአብሔር ራሱ ለራሱ ስራ እንደመረጠው ደግሞም እንዳስታጠቀው አገልጋዩ እንዳደረገው እንረዳለን። ስለዚህ ይሄ ሀሳብ በእግዚአብሔር ፍቃድ የክርስቶስ ሐዋርያ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ የሚለው ነገር መሰረታዊ ነገር እንደሆነ እናያለን። ስለ እግዚአብሔር ፈቃድ ጥቂት ነገሮችን እስቲ እናንሳ። በሕይወት ዘመናችን የእግዚአብሔር ፈቃድ አለ፣ የሰው ፈቃድ አለ፣ የሰይጣን ፈቃድ አለ። እነኚህ ሶስቱም በእኛ ከፈቀድንላቸው ሊሰለጥኑ ይችላሉ። ሮሜ 12 ቁጥር 2 ላይ ስለ እግዚአብሔር ፈቃድ ሲናገር እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ይላል። ይሄ በጣም ደስ የሚል ነገር ነው። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ። ሰው ደግሞ በእግዚአብሔር ፈቃድ ሲመራ በሕይወቱ ውስጥ እግዚአብሔር ደስ የሚሰኝበትን ነገር ያደርጋል። ይሄ ሰው ሐዋርያው ጳውሎስ እነኚህ ነገሮች በሕይወቱ ውስጥ አሁን ያልኳቸው የእግዚአብሔር ፈቃድ አለ፣ የሰው ፈቃድ አለ፣ የሰይጣን ፈቃድ አለ ያልኳችሁ ነገሮች በዚህ ሰው ሕይወት ውስጥ እንደተፈጸሙ ማየት እንችላለን። ሕይወቱን ስንመለከት በስጋው ፈቃድና በጠላትም ፈቃድ የሚመራ ሰው ነበር። ምክንያቱም ጻድቁ እስጢፋኖስ ሲወገር የተስማማ ሰው ነበር። ይህንን ወደ ኋላ ሄዳችሁ የሐዋርያት ሥራ ምዕራፍ 6 ላይ ስትመለከቱ ታገኙታላችሁ። እስጢፋኖስ ከነበሩት በጊዜው ከተመረጡት የመጀመሪያ ዲያቆናት አንዱ ነበር። የእግዚአብሔር ጸጋ የሞላበት ሰው፣ በመንፈስ ቅዱስ የተሞላ ሰው፣ ለእግዚአብሔር እውነት የቆመ ሰው ነበረ። ስለዚህ ይሄ ሰው ተይዞ በሚወገርበት ጊዜ ጳውሎስ በሐሳቡ የተስማማ ሰው ነበረ። ስለዚህ የስጋ ፈቃድም በውስጡ የሰለጠነ ነበረ በዛ ጊዜ ውስጥ እና ከዚህ የተነሳ ብዙ ነገር በክርስቲያኖች ላይ አደርሷል። እንዳውም የሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ስትመለከቱ ምን ሊያደርግ እንደነበረ ሐዋርያትን ከየቤቱ እየጎተተ እያወጣ ያሳስር እንደነበረ እናያለን። ያን ክፍል እስቲ ሄደን እናነበዋለን። መጽሐፍ ቅዱሳችሁን እንደያዛችሁ ተስፋ አደርጋለሁ፣ ወይም ማስታወሻ ብትይዙ ያዙ። እንዲህ ይላል የሐዋርያት ሥራ ምዕራፍ 8 በዚያ ቀን በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳኦል ግን ቁጥር 3 ቤተ ክርስቲያንን ያፈርስ ወደ ሁሉ ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበረ። እንግዲህ የእሱ ፈቃድ ይሄ ነበር። እንደርሱ አመለካከት እነዚህ ክርስቲያን የሚባሉ ሰዎች የአይሁድን ሃይማኖት ሊያጠፉ የተነሱ የተሳሳቱ ሰዎች፣ ከእግዚአብሔር መንገድ የወጡ ሰዎች ስለሆኑ መጥፋት አለባቸው ብሎ ከጸሐፍት ፈሪሳውያን ትእዛዛት የሚገሰግስ የሚያጠፋ የሚያሳስር ነበረ። ቅድም ያነሳ ነው የሐዋርያት ሥራ ምዕራፍ 9 ላይም ይህንኑ ትእዛዝ ተቀብሎ ሲገሰግስ በነበረበት ጊዜ ጌታ ራሱ በመንገዱ ላይ ተገናኘ። ይገርማችኋል፣ የዚህን ሰው ህይወት ስትመለከቱ በቅን ልቦና የሚያደርገውን ነገር በእውነት በትክክል መንገድ የሚያደርግ መስሎት ነበረ ያን ሁሉ መከራ በክርስቲያኖች ላይ ያመጣው። ጌታ ግን በመንገዱ ላይ በቆመ ጊዜ በጠራራ ፀሐይ በምድር ላይ ተዘርሮ የሚናገረውን ድምፅ ይሰማ ነበረ። ሳኦል ሳኦል ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ስለቱ ላንተ ይብስብሃል አለው። ሳኦል የቀድሞ የጳውሎስ ስም ነበረ። ይህም ሰው እንዲህ ያለ ነገር አጋጥሞት አያውቅም። በዛ ጊዜ ውስጥ ጌታ ሆይ አንተ ማነህ አለው። ጌታ መልስ ሰጥቶታል፣ እኔ አንተ የምታሳደኝ ኢየሱስ ነኝ አለ እና ከዛ በኋላ ለአንዴና ለመጨረሻ ጳውሎስ ተለወጠ። ወገኖቼ የእግዚአብሔር ፈቃድ በእኛ ላይ ሲሆን ህይወታችን ይተወቃል። እግዚአብሔር ደግሞ ፈቃዱን በእኛ ለመፈጸም አስቀድሞ የኛን ፈቃደኛነት ይፈልጋል። የሚያስገድድ አምላክ አይደለም። ይሄ ቢሆን እኮ ነገሩ ያበቃ ነበር፣ ሁላችንንም መስመር ያስገባን ነበር። ግን የፍቅር አምላክ ስለሆነ በውዴታ በፍቅር ሰዎች እንዲከተሉት ስለሚፈልግ ፈጽሞ ሲያስገድድ አናየው። የሚያስገድድ ጠላት ሰይጣን ብቻ ነው። እንግዲህ የእግዚአብሔር ፈቃድ ይህንን ነው የሚመስለው። ደም እንዳየ ነው የእግዚአብሔር ፈቃድ አለ፣ የሰው ፈቃድ አለ፣ የሰይጣን ነው ወይም የዓለም ፈቃድ አለ። የስጋ ፈቃድ የእግዚአብሔርን ፈቃድ የሚጣረስ ስለሆነ እግዚአብሔር የሚጠላው ነገር ነው። እንዳውም መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ እንዲህ የሚል ቃል ይናገራል። አነባዋለሁ ያንን ክፍል አውጥቼ፣ ሮሜ ምዕራፍ 8 ከቁጥር 5 ጀምሮ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ህግ አይገዛምና መገዛትም ተስኖታልና በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። እንግዲህ የስጋችንን ፈቃድ ስንከተል ከእግዚአብሔር ፈቃድ ጋር እየተራራቅ እንሄዳለን። ለዚህ ነው ጳውሎስ በዚህ ባነበብኩ ክፍል ላይ በስጋ ያሉትም እግዚአብሔርን ደስ አያሰኙትም የሚለው። የጠላት ፈቃድ ምንድን ነው? ወይም የሰይጣን ፈቃድ ምንድን ነው? በዮሐንስ ምዕራፍ 10 ቁጥር 10 ላይ ስለ እሱ የተጻፈ ነገር አለ። ሌባው ነው የሚለው፣ ለመስረቅ፣ ለማረድ፣ ለማጥፋት ይመጣል ይላል። የመጨረሻ እቅዱ ማጥፋት ነው። ምንም እንኳን ለእኛ የሚጠቅም ነገር ይዞ የሚቀርበን ቢመስልም መጨረሻ አላማው እሱ እንደተፈረደበት እኛንም ለማጥፋት ነው። ስለዚህ የእኛ ፈቃድና የእግዚአብሔር ፈቃድ መስማማት አለበት። የእግዚአብሔር ፈቃድና የእኛ ፈቃድ መስማማት አለበት እንጂ እኛ የእኛን ፈቃድ በእግዚአብሔር ፈቃድ ውስጥ አስገብተን እግዚአብሔር ከእኛ ፈቃድ ጋር እንዲስማማ ማድረግ የለብንም። እርግጥ ነው እያንዳንዳችን በእግዚአብሔር መንፈስ የምንመራ ከሆነ ከእግዚአብሔር ፈቃድ ጋር የሚስማማ ነገር ይዘን ነው የምንሄደው። ሁል ጊዜ በሕይወታችን ውስጥ ሁለት ነገሮች እናያለን፣ ያም የእግዚአብሔር ፈቃድና የስጋ ፈቃድ። የስጋችን ፈቃድ ሁል ጊዜ ለእግዚአብሔር ፈቃድ ተቃራኒ ነው። ስለሆነም እግዚአብሔር ደስ የሚሰኝበትን ነገር ሳይሆን ለራሳችን የሚመቸውን ነገር እናስባለን። መጽሐፍ ቅዱስን ስትመለከቱ በብዙ ስፍራ በዚህ ጉዳይ ላይ የተጻፈ ነገር አለ። እንዳውም የኢሳያስን መጽሐፍ ኢሳያስ ምዕራፍ 55 ቁጥር 9 ላይ ሄዳችሁ ስታነቡ ምንድን ነው የሚለው? ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ለዚህ ነው እግዚአብሔር የምንተጣጣው ብዙ ጊዜ የምንተላለፈውም በዚህ ምክንያት ነው። እግዚአብሔር ለእኛ የሚያስበው ነገር እኛ ለእኛ ከምናስበው በጣም የተለየ ነው። ጳውሎስ በእግዚአብሔር ፈቃድ ሲል አገልግሎቱ በእርሱ ምርጫ ሳይሆን በጌታ ምርጫ እንደተሰጠው ለማስረዳት የጠቀሰው ነው። የእሱ ፈቃድ ቅድም እንዳየ ነው ሐዋርያትን ለማሳሰር ለማጥፋት ነበር። በቃ ቤተ ክርስቲያንን ለማፍረስ ነው። ባጭሩ ቤተ ክርስቲያንን ለማፍረስ የተሰለፈ ሰው ነበረ። እግዚአብሔር ግን ይህንን ሰው እንዴት አድርጎ እንዳገኘው ስንመለከት ያንን እያሰበ ነው። ይህንን የቆላሲያስን መልእክት ሲጽፍ አስቀድሞ ማንነቱን ከዚያም ደግሞ ያ የሚሰጠው አገልግሎት የእሱ ፈቃድና የእሱ ሀሳብ ሳይሆን እግዚአብሔር በዛ ሁኔታ ውስጥ እንዲገባ ያደረገው እንደሆነ ለማስረዳት ነው። ጳውሎስ የጳውሎስን ህይወት ስንመለከት የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ በዚህ ሰው ህይወት ውስጥ ግልጽ በሆነ መንገድ እናያለን። ይህ ሰው በእግዚአብሔር ፈቃድ ላገልግሎት ስለወጣ በህይወቱ የሚደርሰው ሁሉ እግዚአብሔር እያሰበ ከማስተናገድ ሌላ ሲበሳት አይታይ። ይገርማቸዋል። ይህ ሰው ለጌታ ራሱን ከሰጠ በኋላ ሁሉ ነገር አልጋ በአልጋ አልሆነለትም። ቀድሞ እሱ ቤተ ክርስቲያንን ለማጥፋት የተሰለፈውን ያህል ከውስጥም ከውጭም ስደት ነበረበት። ይህንን ለመረዳት ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሄዳችሁ ስታነቡ የሚያስደንቅ ነገር ታያላችሁ። በዱላ እንደተደበደበ፣ በወንድሞች በኩል መከራ፣ በውጭ በኩል መከራ እንደደረሰበት ሲናገር ታያላችሁ። ወገኖቼ የእግዚአብሔር ፈቃድ ሲያገኘን ልዩ ሰው ነው የምንሆነው። በቃ ሌላ መሆን አንችልም፣ ሌላ መሆን አንችልም። በሮም እስር ቤት እያለ እንኳን ጳውሎስ ራሱን እንደ አንድ ወንጀለኛ ሳይሆን እንደ አምባሳደር ወይንም እንደ ክርስቶስ መልእክተኛ ይመለከት ነበር። የታሰረበትን ምክንያት ያውቀዋል። ጥፋት አጥፍቶ አይደለም፣ የሰው ንብረት ዘርፎ አይደለም፣ ሌላ ወንጀል ሰርቶ አይደለም። ኢየሱስ ክርስቶስ ያድናል። አይቼዋለሁ፣ አግኝቼዋለሁ፣ ለእኔ ህይወት ክርስቶስ ነው ብሎ ስለቆመ መታሰሩን ያውቃል። የሚገርማችሁ ነገር ጳውሎስ በመጽሐፍ ቅዱስ ውስጥ 13 መልእክቶችን ጽፏል፣ ወይም 14 14ኛው የዕብራውያን መልእክት ነው። አንዳንድ ሰዎች እሱ ጻፈው ይላሉ፣ ሌሎች አልጻፈውም ይላሉ። ብቻ በዛም በዚህ ቢያንስ መልእክቶች እነዚህን መልእክቶች ሲጽፍ በተለይ አራቱን መልእክቶች ባለፈው መግቢያ ላይ ተናግሬ ያለው በእስር ቤት ሆኖ የጻፋቸው መልእክቶች ናቸው። በመልእክቶቹ ሁሉ የሚገርማችሁ ሰዎችን ሲያጽናና፣ ሲያበረታታ፣ ምርትን ለማስወገድ ሲታገል ትመለከታላችሁ። ከዚህ ባሻገር ግን አንድም ቀን ጌታን ሳገለግል ይሄ ለምን ይሆንብኛል? እንዴት የጌታ ሰው ሆኜ በዚህና በዚያ አልፋለሁ ብሎ የጠየቀበት ጊዜ የለም። በጣም የሚገርምባችሁ ይሄ ነው። ኮምፒውተሬ የተቋረጠ ይመስለኛል። ትመለከተኝ እንደሆነ አላወቅኩም። ምልክት አድርጉልኝ። እየሰማችሁኝ ነው? ወደ መጨረሻ ላይ እስቲ ሁለት ሁለት ምልክት አድርጉ። እንግዲህ እስካሁን አልሰማችሁኝ እንደሆነ እንጃ። ሁለት ሁለት። እሺ፣ ጥሩ። እየተስማማን ነው ማለት ነው። እየሰማችሁኝ ነው? እንግዲህ የእግዚአብሔርን ፈቃድ ላይ ማተኮራችን መሰረታዊ ነገር ስለሆነ ነው። ዛሬ እያንዳንዳችን ራሳችንን ስናይ የእግዚአብሔር ፈቃድ በሕይወታችን እንዴት እየተከናወነ ነው ያለው? መቼም እግዚአብሔር ፈቃድ መልካም መልካም የሆነውን ብቻ አይደለም። የእግዚአብሔር ፈቃድ መልካም ነው፣ ምንም አጠራጣሪ ነገር የለውም። ነገር ግን ለእኛ አንዳንድ ጊዜ ያ የእግዚአብሔር ፈቃድ ለእኛ መልካም ሆኖ ላይመጣ ይችላል። ጳውሎስ በእግዚአብሔር ፈቃድ አገልጋይ ቢሆንም ያጋጠመው ነገር ግን መልካም አልነበረም። ብዙ ስቃይ አይቷል። ብዙ መከራ ተቀብሏል። ታስሯል። እኔና እናንተ እንዴት ነው የእግዚአብሔርን ፈቃድ ተቀብለን እየተጓዝን ያለ ነው? አንዳንዴ ሰዎች ስለተናገሩን ወይም ደግሞ ሰዎች ሀሳባችንን እንኳ ስለተከኛ እኛ ከምናስበው ጋር ስላልተስማሙ አዝነን የምናኩርፍበት ጊዜ የለም? ከቤተ ክርስቲያን የቀረንበት ጊዜ የለም። ወገኖቼ በእግዚአብሔር ፈቃድ የምንጓዝ ከሆነ ነገሮች እንደኛ ሀሳብ ይሆናሉ ብለን አንጠብቅ። ትልቅ ቻሌንጅ አለበት። መጋደላችን ከስጋና ከደም ጋራ አይደለም። ጳውሎስ እንደሚለው በኤፌሶን መልእክት ምዕራፍ 6 ላይ ለጽድቅ ነገር ስንቆም የእግዚአብሔርን ፈቃድ በሕይወታችን ይፈጸም ብለን ስንቆም በብዙ ሁኔታ ውስጥ ማለፍ የግድ ነው። ብዙዎቹን የእግዚአብሔር ሰዎች ስትመለከቱ እንደዚህ ናቸው። የእግዚአብሔር ፈቃድ ወደ ሕይወታቸው በመጣበት ጊዜ በብዙ ፈተና በብዙ መከራ አልፈዋል። አንዳንድ ጊዜ እንዳውም ሰዎች እነሱ የሚያስቡትና ያቀዱት ነገር ተቀባይነት ካጣ ምናልባት ካሉበት አካባቢ እንኳን መሸሽ ይዳዳቸዋል። ነገር ግን እንደ እግዚአብሔር ሰዎች እግዚአብሔር እኔና እናንተን የጠራን እንደዚህ እንደ እግዚአብሔር ሰው ፈቃድህን ትለፍ፣ ሐሳብህን አገልግዬ ልለፍ በሚል መንፈስ በእግዚአብሔር ፊት ልንቆም እግዚአብሔርን ደስ ልናሰኝ ተጠርተናል። ጳውሎስ በብዙ ሁኔታ አልፏል። ይሁን እንጂ የእግዚአብሔርን ፈቃድ ከማድረግ ወደ ኋላ ያለበት ጊዜ የለም። ብዙ ጊዜ ችግር ሲያጋጥመን ለችግራችን መነሻ ብለን የምናስበው ምናልባት ሰዎች ይሆናሉ። ከነኛ ሰዎች አካባቢ ብሸሽ ችግሬ ይወገዳል ብለን እናስባለን። እንዳውም ከነጭራሹ ቤተ ክርስቲያናችንን እንኳን ለቀን የምንሄድ ሰዎች አንጠፍ። ግን የሚገርማችሁ ነገር ችግሩን ይዘነው እንደምንሄድ አለመገንዘባችን። የትም ብንሄድ ሰዎች እኛን አይለውጡንም። ፈቃዳችንን ለእግዚአብሔር ፈቃድ ስናስገዛ ግን እግዚአብሔር ይለውጠናል። አሜን። እሱ ነው ትልቁ ነገር። ጳውሎስ ፈቃዱን ለእግዚአብሔር ፈቃድ ሲያስገዛ የጌታ ምንድን ነው የሆነው? ብርቱ አገልጋይ ሆነ፣ ተለወጠ። ባጭር ቃል ጌታን ያገኙ ሰዎች ምልክት መለወጥ፣ አመለካከታቸው ይለወጣል፣ አነጋገራቸው ይለወጣል፣ ተግባራቸው ይለወጣል። ሌላም የምናስበውን ሁሉ እዚህ ውስጥ መጨመር ይችላል። ብዙ ጊዜ የእግዚአብሔርን ፈቃድ ለህይወታችን ማወቅ እንፈልጋለን። የእግዚአብሔር ፈቃድ ግልጽ ነው፣ በቃሉ ላይ ጥሩ ሆኖ ተገልጾልናል። በሮሜ 12 ቅድም መግቢያ ላይ ያነሳሁት የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር እንከን የሌለበት ማለት ነው ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ወገኖቼ የእግዚአብሔርን ፈቃድ የምንረዳው ስንለወጥ። ለውጥ ደግሞ መሰረታዊ የሆነ ውስጣዊ ለውጥ ነው። ብዙ ችግራችን ያለው ውስጣችን ነው፣ ልባችን ነው። እግዚአብሔር ጉዳይ ያለው ከልባችን ጋር ነው። በልባችን ፈቃድ የእግዚአብሔር ነገር በውስጤ ይሰልጥን፣ እግዚአብሔር ይግዛኝ። አንተ እግዚአብሔር ሆይ አንተ የምትለኝን ለማድረግ ራሴን ሰጥቻለሁ ስንል እግዚአብሔር በእኛ ሕይወት ውስጥ አስደናቂ ነገር ያደርጋል። የእግዚአብሔር ፈቃድ በሕይወታችን ለማስተናገድ በመንፈስ የተለወጥን ሰዎች ልንሆን ይገባናል። ሮሜ 8 ቅድም ባነበብነው ክፍል ላይ እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉና ይላል። ይገርማችኋል፣ ክርስቲያን መሆናችን በጣም በጣም ድንቅ ነገር ነው። እግዚአብሔር ይመስገን እንኳን ሆነ። ይሁን እንጂ ክርስትና በእግዚአብሔር መንፈስ መመራት ማለት ነው። ለእግዚአብሔር መንፈስ በልባችን ስፍራ መስጠት ማለት ነው። ለእግዚአብሔር መንፈስ በልባችን ስፍራ ስንሰጥ ለዛ ለውስጠኛው ድምፅ አሜን እሺ ብለን ስንገዛ አመለካከታችን ይለወጣል፣ አስተሳሰባችንም ይለወጣል። የምንናገረው ነገር የሌሎችን ልብ የሚባርክ ይሆናል። ይህንን እንዴት ይናገራል የሚል ሀሳብ በሰዎች ላይ የሚያመጣ ሳይሆን ይልቁንም ይህ ሰው ሲናገር ይባርካል፣ ይቺ ሰው ስትናገር ለውስጥ የሚቀርልኝ ነገር አለ ብለው ሰዎች የሚመለከቱን እንሆናለን። የእግዚአብሔር ፍቃድ በመጀመሪያ ለእግዚአብሔር ደስ የሚያሰኝ ነው። እግዚአብሔር ደስ ከተሰኘ ደግሞ እኛም በበኩላችን ምን እንሆናለን? ደስ እንላለን፣ ደስ እንሰኛለን። ብዙ ጊዜ የእግዚአብሔር ፈቃድ እኛን ደስ ለማሰኘት ብቻ ይመስለናል። ለምሳሌ በሮሜ 8:23 የተለመደ ጥቅስ አለ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚል ክፉም እንኳን ቢሆን የእግዚአብሔር ፈቃድ ካለበት ለበጎ ነው። እንደዚህ ያለ ልብ ነው የሚኖረን። ብዙ ጊዜ በክርስትና ህይወታችን ክርስቲያን ስለሆን ከሁሉ ነገር ፕሮቴክትድ ይሆን በቃ ምንም ነገር የማያገኘን መስሎን እናስባለን። እንደዛ አይደለም የተጻፈው። ብዙ የእግዚአብሔር ሰዎች በብዙ ሁኔታ ውስጥ ወገኖች አልፈዋል። ለምሳሌ ክርስቶስን በመስቀል ላይ ተሰቃይቶ መሞት በስጋ ስናስበው ምን ደስ የሚያሳይ ነገር አለበት? እሱ ራሱ እንኳን ወደ መስቀል ሲሄድ ያችን የመጨረሻ ጽዋ ከመጠጣቱ በፊት አባት ሆይ ፈቃድ ቢሆን ይህ ጽዋ ከኔ ይለፍ ብሎ ነው የጸለየው። ነገር ግን የኔ ፈቃድ አይሁን ያንተ ፈቃድ እንጂ አለ። ወገኖቼ የእግዚአብሔር ፈቃድ ያለበት ነገር አንዳንዴ ለስጋችን የሚከብድ ነገር ሊሆን ይችላል። ይሁን እንጂ ለእኛ በጊዜው ባይገባን ለጊዜው የሚጎዳን ቢመስለን የእግዚአብሔር ፈቃድ ከሆነ እግዚአብሔር መጥፎ ከሆነው ነገር ውስጥ መልካም ነገር ያወጣል። የኢየሱስ ክርስቶስን ስቃይ መከራ ስንመለከት ከራሱ ከእግሮቹ ከጎኑ ይፈስ የነበረውን ደም ስንመለከት ያንን አሰቃቂ ሞት ስናስብ እንዴት የሚዘገንን ነው። ይሁን እንጂ ከዛ ክፉ ነገር ውስጥ እኔንና እናንተን ለዘላለም የሚያሳርፍ ነገር ወጣ። አሜን። እግዚአብሔር እንደዚህ ያደርጋል ወገኖች። ለፈቃዱ እሺ ስንል እግዚአብሔር መልካም ነገር ያደርጋል። እኛ እና እግዚአብሔር የምንለየው እዚህ ላይ ነው። በመንፈስ ስንሆን ግን የእግዚአብሔር ፈቃድ ለእኛ ቢከብደንም እንኳ ደስ የሚያሰኘን ይሆናል። የሐዋርያት ሥራ ምዕራፍ 8:4-31 ያለውን ኖት እንድትይዙ ያዙት፣ በኋላ ታነቡታላችሁ። የሐዋርያት ሥራ ምዕራፍ 8ን ስታጠኑ ምዕራፍ 6 ምዕራፍ 7 ላይ በተለይ እስጢፋኖስ ከተወገረ በኋላ የክርስቲያኖች ስደት እየተጧጣፈ ነው የመጣው። እንዳውም ብዙዎቹ ምዕራፍ 8 ላይ ስትመለከቱ አማድ የሆኑት ብቻ በኢየሩሳሌም ሲቀሩ የተቀሩት በየቦታ ተበተኑ ነው የሚለው። እነዚህ የተበተኑት ቃሉን እየሰበኩ ዞሩ። ይገርማቸዋል። ስደት ከምቾት ዞናችን የሚያወጣን መሳሪያ ነው። አንዳንድ ጊዜ ከለመድነው አካባቢ ከምንኖርበት ከሞቀን ስፍራ መውጣት አንፈልግም። ነገር ግን እግዚአብሔር ለዓላማው ያወጣናል። ስለዚህ የእግዚአብሔር ተዳረሰ፣ የወንጌል በር ተከፈተ። ፊልጶስ የሚባለው አንደኛው ዲያቆን ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ቃሉን እግዚአብሔር በታምራት ያጸናለት ነበረ። ብዙ ሰዎች ተፈወሱ። አጋንንቶች ወጡ። ብዙ ታላቅ ስራ ተሰራ። በተለይም በዛ ስፍራ ስታነቡ አስገራሚ ጠንቋይ የነበረው ሲሞን የሚባለው እንኳን ሳይቀር ጌታ ተቀበለ። ይርማችኋል። ሐዋርያት ሥራ ምዕራፍ 8 ቁጥር 26 የጌታን መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወስደው ምድረ በዳ ወደ ሆነው መንገድ ሂድ አለው ይላል። ተነስቶም ሄደ። ልብ ብለን እንመልከት። ይህ ሰው በሰማሪያ በነበረበት ጊዜ ታላቅ ስራ እየሰራ ነው ያለው ፊልጶስ። በጣም ብዙ ሰዎች ወደ ጌታ እየመጡ ነው። የእግዚአብሔር እጅ በሱ እየተገለጠ ነው። ነገር ግን እግዚአብሔር መጥቶ እንደገና ምን ያደው ወደ ምድረ በዳ ሂድ ይለዋል። በጋዛ በኩል ሂድ ይለዋል። ይህንን ክፍል ስታጠኑ የሚገርማችሁ ነገር ፊልጶስ ጥያቄ ሲጠይቅ አታዩት። በቃ የእግዚአብሔርን ፈቃድ ማድረግ ማለት ይሄ ነው። እግዚአብሔር ሲናገር አሜን ብሎ መቀበል ማለት ነው። ለፊልጶስ ብዙ ጥያቄ ሊጠይቅ ይችላል። ጌታ ሆይ ምን ማለት ነው እንዴ? እዚህ እኮ ታላቅ ስራ እየተሰራ ነው። ደግሞም በስጋም እኮ ሲታሰብ የሚበላም የሚጠጣም ከሚገኝበት ስፍራ ወደ ምድረ በዳ ወደ በረሃ ሂድ መባል እንዴት ከባድ ነገር ነው። ፐርፐሱ ደግሞ አልተነገረውም። በዛ ሄደ ይህን ታደርጋለህ የሚል ነገር አልተነገረውም። ነገር ግን ሂድ አለው። ተነስቶ ሄደ። እዚህ ላይ አንድ ትልቅ ምስጢር አለ ወገኖቼ። የእግዚአብሔርን ፈቃድ የምንረዳው ፈቃድ በሕይወቴ ይፈጸም፣ ፈቃድ ምንድን ነው ለምንለው ጥያቄ መልስ የምናገኘው በመጀመሪያ ለተገለጠልን ፈቃድ እሺ ብለን ስንታዘዝ ነው። እንዴት አድርጎ እግዚአብሔር ሌላውን ይገልጽልናል? መጀመሪያ የነገረንን ነገር ካላደረግን እግዚአብሔር እንዴት ወደ ሌላ መረዳት ያመጣናል? ፊልጶስ በቀጥታ በሄደበት ጊዜ ማንን ያገኘው? ኢትዮጵያዊን ጃንደረባ ነው ያገኘው። ወደ ኢየሩሳሌም መጥቶ ስግደት አድርጎ በቃ በሰረገላው የኢሳያስን መጽሐፍ ኢሳያስ 53ን እያነበበ ይሄ ሰው ይጓዛል። ልብ አድርጎ እግዚአብሔር የሚመለከተው ትልቅ ነገር ነው። ትልቁ ፒክቸር ነው እግዚአብሔር የሚያየው። ገና ወደ ኢትዮጵያ ወንጌል እንዲሄድ እግዚአብሔር ያስባል። ነገር ግን ይሄ ሰው ለእግዚአብሔር ፈቃድ በመታዘዙ ያንን ትልቅ ስራ ደግሞ ሊሰራ አስቻለው እና ወደዛ ከሄደ በኋላ ፊልጶስ የኢሳያስን መጽሐፍ ያነባልና ወደ ሰረገላው ቀረብ ብሎ የምታነበውን ታስተውላለህን አለው። ይህንን የሚያብራራልኝ ሰው ሳላገኝ እንዴት ልረዳው እችላለሁ አለ። በቃ ከዛ በኋላ ወደ ሰረገላው እንዲገባ ጠየቀና ቁጭ ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ የማዳን ስራ ከመጀመሪያ ጀምሮ ተረተረለት። ፊልጶስም ወዲያው እየተጓዙ ሳሉ አንድ ውሃ ያለበት ቦታ ሲደርሱ እንግዲህ እንዳልጠመቅ የሚከለክለኝ ነገር አይ በፍጹም ካመንክ ይቻላል ብሎ እሱም ካጠመቀ በኋላ ሚሽኑን ጨረሰ። የእግዚአብሔር መንፈስ አንስቶ ወደ ስፍራው መለሰው። ይገርማችኋል። የእግዚአብሔር ፈቃድ አንዳንድ ጊዜ ላይገባን ይችላል። ይሁን እንጂ ስንታዘዝ፣ የመጀመሪያዋን ትዕዛዝ ስንቀበል ሁለተኛ ነገር ይመጣል። የሰው እሺ ብሎ ሲነሳ ባላወቀውና ባላየው ልምምድ ውስጥ ነው እግዚአብሔር ያስገባው። በመታዘዙ እግዚአብሔርን ሳያመሰግን አልቀረም። ወገኖቼ ዛሬ እኔና እናንተ ይሄ የእግዚአብሔር ፈቃድ እንዴት ነው በሕይወታችን እየሰራ ያለው? የእግዚአብሔር ፈቃድ የሚከብድም ደስም የሚያሰኝም ነው። ዘወትር በመታዘዝ ሂደት ውስጥ የምንረዳው እንጂ ቆም ብለንም የምንደራደረው ነገር አይደለም። በሉቃስ ምዕራፍ 1 ከቁጥር 26 እስከ 31 ባለው ክፍል ላይ ስለ ማርያም ነው የምታነቡት። ለማርያም መልአኩ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል የልዑልም ልጅ ይባላል አላት። እንዴት ከባድ ነገር ነው! በዛ ዘመን እኮ አንዲት ድንግል አርግዛ መገኘት ማለት ህይወትን የሚያስጠይቅ ነገር ነው፣ በድንጋይ የሚያስወግር ነገር ነው። ይቺ ሰው ብዙ ጥያቄ አላበዛችም። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ከእግዚአብሔር የመጣ መሆኑን ስታቅ እንደ ፈቃድህ ይሁን እንደ ቃልህ ይሁንልኝ አለች። ዋጋ ሊያስከፍል የሚችል ነው፣ ህይወት የሚያስጠይቅ ነገር ነው። ይሁንኝ ከእግዚአብሔር ከመጣ እንደ ፈቃድህ ይሁን ብሎ መቀበል እንዴት ትልቅ ነገር ነው! ቅድም እንዳልኳቸው ወገኖቼ፣ የእግዚአብሔር ፈቃድ በህይወታችን የሚፈጸመው መታዘዝ ስንጀምር ነው። ማርያም እሺ ብላ ስትታዘዝ የሆነው አስደናቂ ነገር የዓለም መድኃኒት የሆነው ክርስቶስ በመንፈስ ቅዱስ ተጸነሰ። አሜን! እንዴት ደስ ይላል! ለእግዚአብሔር እሺ ስንል፣ በመከራ እንኳን ስናልፍ፣ እግዚአብሔር እኮ ዝም ብሎ በመከራችን የሚደሰት አምላክ አይደለም። የበለጠ ክናይበት የበለጠ ማንነቱን የምናቅበትን ሁኔታ ያመቻቻል። ስለዚህ ፈቃዱ በህይወታችን እንዲፈጸም የመጀመሪያውን ትእዛዝ እንቀበል። ከዛ በኋላ ማድረግ ያለብን ነገር ይከተላል። ቅድም ያነሳነው ፊልጶስ ብዙ ሊከራከር ብዙም ሊያንገራግር ሲችል ወደ ጋዛ ምድረ በዳ ሄደ። ያደረገውን ነገር ተመልክተናል። አንዳንድ ጊዜ የእግዚአብሔርን ፈቃድ ለማወቅ ዲቴል የሆነውን ነገር ሁሉ እግዚአብሔር ያደርጋል ብለን አንጠብቅ። እናንተ ዲቴሉን እግዚአብሔር ከዛ በኋላ ያደርጋል። ጳውሎስ እንደዚህ ነው ያደረገው። ከማንም ጋራ አልተማከርኩም፣ እግዚአብሔር ልጁን በእኔ ሊገልጽ በፈለገ ጊዜ ከማንም ጋር አልተማከርኩም፣ ይልቁንም ወደ ምድረ በዳ እንደሄደ እናነባለን። ወገኖቼ እግዚአብሔር ለማወቅ ወደ እኛ ሲመጣ ለእኛ ባይገባንም እኛ እንደምንረዳው ባይሆንም፣ እግዚአብሔር አንተ ሁሉን ቻይ ነህ፣ ሁሉን ታደርጋለህ ብለን ልንቀበል ይገባናል። መጽሐፍ ቅዱስ ውስጥ በእግዚአብሔር ፈቃድ ጀምረው በስጋ ፈቃድ የጨረሱ ብዙ ምሳሌዎችን መጥቀስ እንችላለን። ሶምሶንን ታስታውሳላችሁ። ገና ከእናቱ ማህፀን የእግዚአብሔር መንፈስ ያረፈበት ሰው፣ እግዚአብሔር ለታላቅ ስራ የመረጠው ሰው፣ የእግዚአብሔር ፈቃድ በዛ ሰው ህይወት ውስጥ ሊከናወን የተጠራ ሰው እንዴት አድርጎ ከእግዚአብሔር ፈቃድ ወጥቶ ወደ ስጋው ፈቃድ እንደሄደና እንደወደቀ የመሳፍንትን መጽሐፍ ስታነቡ ታገኛላችሁ። በተለይ ምዕራፍ 16 ላይ እግዚአብሔር ቢታደገው እንኳ ከጥፋት ሊመለስ እንዳልቻለ እናያለን። ምዕራፍ 16 የመጀመሪያዎቹ 3 ቁጥሮች ላይ በጋዛ ወደ አንዲት ጋለሞታ እንደገባ ጠላቶቹ ሊይዙት ለሊት ባሸመቁ ጊዜ ለሊቱን የከተማው በር ገንጥሎ ተሸክሞ ተጣለ። እግዚአብሔር እንዴት እንዳስጣለው እናያለን። ግን የሰው በዛ አላቆመም። የሚቀጥለው ቁጥር ላይ ሄዳችሁ ስታነቡ ደሊላ የምትባልን ሴት ደግሞ ወዶ በእንዴት አለ አሰቃቂ ሁኔታ ራሱን እንደጎዳ እንመለከታለን። ወገኖቼ እግዚአብሔር ፈቃዱን ያሳየናል። ፈቃዱን ለማድረግ ግን የእያንዳንዳችን ምርጫ በእጃችን ያለው። ቅድም እንዳልኳችሁ መግቢያው ላይ እግዚአብሔር እኛን አያስገድድም። ወይ ደግሞ ፈቃዱን በሕይወታችን ውስጥ በግድ አይፈጽምም። እያንዳንዳችን እንደዚህ እንደ እግዚአብሔር ሰው ለተገለጸልን የእግዚአብሔር ፈቃድ እሺ ብለን ስንሄድ በደረጃ ልናቀው የሚገባንን ነገር እግዚአብሔር በሕይወታችን ውስጥ ያደርጋል። ሳውል ሌላኛው ሁለተኛው ሰው ነው። ንጉሥ ሳውል በእግዚአብሔር ፈቃድ የተመረጠ ሰው ነው። የሳውልን ታሪክ ስትመለከቱ የአባቱን አህያ ፍለጋ በሄደ እግዚአብሔር ለራሱ ሀሳብ የመረጠው ሰው እንደሆነ እንደተነገረው እናነባለን። ከዛም በኋላ እንኳ በጣም ትሁት ልብ ነበረው። ይሁን እንጂ ይሄ ሰው በጀመረው አልጨረሰም። በአንደኛ ሳሙኤል ምዕራፍ 13 ከ8 እስከ 14 ላይ ሊያደርገው የማይገባውን ነገር ተነስቶ እንዳደረገ እናያለን። ወደ ምዕራፍ 15 ላይ ስንመጣ ሳውል እኔን ከመከተል ተመልሷል ብሎ እግዚአብሔር ሲናገር እናያለን። ይሁን እንጂ በመጨረሻ ይሄ ሰው ከእግዚአብሔር ፈቃድ ልቡን ፈጽሞ ስለመለሰ አፈጻጸሙ፣ አሟሟቱ፣ የእርሱም የልጆቹም የሚያሳዝን ሆነ። እያወቀ በድፍረት ያደረገው ውጤት ምን እንዳስከተለበት መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ስለዚህ ዛሬ እያንዳንዳችን ለስህተት ውስጥ እንዳንገባ ልንጠነቀቅ ይገባናል። እንግዲህ ጳውሎስ በእግዚአብሔር ፈቃድ ሲል የእግዚአብሔር ፈቃድ ከየት እንዳገኘው ከምን እንዳወጣው ያውቃል። ስለዚህ ጌታን በትክክል ካገኘና በመንፈስ ቅዱስ ከተሞላ በኋላ አነጋገሩ፣ አስተሳሰብ ሁሉ ቅዱስ ቁጥጥር ስር ነበር። ያ ቀድሞ የነበረ ትዕቢቱ፣ ኩራቱ፣ ትምክቱ፣ እውቀቱ ቀረና እሱ ራሱ ያጠፋው የነበረውን የክርስቶስን ወንጌል ይዞ ወጣ። ከዛ በኋላ ይህ ሰው በሕይወቱ ስታዩት የፍቅር ሰው እንደሆነ፣ ታጋሽ እንደሆነ፣ ትሁት እንደሆነ ነው። በሰላምታው ላይ ስለ ጢሞቴዎስ ሲናገር ጢሞቴዎስን ወንድሜ እያለው ነው የሚናገረው። ስለ ጢሞቴዎስ በሚጽፍበት ጊዜ ምክንያቱም ጢሞቴዎስ አብሮት መከራ የሚቀበል ራሱን እሱን ለማገልገል ሲል የሰጠ ወጣት እንደሆነ ያውቃል። እንዳውም እንደሱ የሚሆን ሰው የለኝም ነው የሚለው ስለ እሱ ሲናገር። ወገኖቼ በእግዚአብሔር ፈቃድ የሚንቀሳቀስ ሰው የጌታ ልብ ያለው ሰው ነው። ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 2 ላይ ምን ይላል? እኛ ግን የክርስቶስ ልብ አለን ይላል። ጳውሎስ እንግዲህ በዚህ ምክንያት በእግዚአብሔር ፈቃድ መውጣቱን ብቻ ሳይሆን አብረውት ላሉትም እንኳ ያለው ልብ በጣም ደስ የሚል ነው። ወንድሞቼ እያለ የሚጣራ ሰው ነበር። ሰላምታው ላይ እንደዛ ነው ያለው፣ ወንድሙም ጢሞቴዎስ ነው የሚለው። እኔ ብቻ ሳልሆን ከኔ ጋራ አብሮኝ የስራ ባልደረባዬ ረዳቴ አለ። ዛሬ እኔና እናንተ በጌታ አብረውን የሚሰለፉትን ሰዎች እንዴት ነው የምናያቸው? አብረናቸው የምናመልከውን ሰዎች እንዴት ነው የምናየው? እስቲ እዚህ ጋር እንግዲህ ላቁምና አሁን ያነሳናቸውን ነገሮች እንመለከታለን። እስቲ እናንተ ደግሞ እንደው አንዳንድ ሀሳብ ብትሰጡ። አሁን ያየነው እግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስ ወንድሙ የሚሉትን ሀሳብ ብቻ ነው ያየነው። ጥቂት ቁጥሮችን ጨምረን እንመለከታለን። ግን ለእናንተ እድል ልስጣችሁ። የእግዚአብሔር ፈቃድ እንዴት ነው በሕይወታችሁ እየተከናወነ ያለው? ማይክ ማይክ ፍሪ ለጥያቄ ልተውላችሁ ነው። ማይክ ክፍት ነው።